ዘጋቢዎቻችን የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን አድማጮቻችን። የዕለቱን መሰናዶዎች ይዘን መጥተናል። ከዚያ በፊት ግን ማሳሰብ ያለን በኮቪድ-19 ወይንም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምጽ ዋና መስሪያ ቤት ህንጻና የሥራ ቦታዎችን ከተውሳክ ነጻ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይንም የተላለፉ ሊሆኑ ይችላሉ። በዘገባዎቹ ውስጥ ግን በመሰረቱ ስህተት የለም። የተረጋገጡና በማስረጃዎች የተደገፉ እንዲሁም ሚዛናዊ እንዲሆኑ ለማድረግ ሙያው የሚጠይቃቸው ጥረቶች ሁሉ ተደርገዋል። ይሁን እንጂ ያረጁ በጊዜ ምክንያት የተለወጡ ጭብጦችና ሀዞች ቢኖርባቸው በቅድሚያ ይቅርታን ጠይቃለን። አሁን ወደ መጀመሪያው ጥንቅር እንለፍ። ኢትዮጵያ በውጭ ሀገራት የተሰጡ የግልግል ዳኝነቶችን በሀገር ውስጥ ያለ ተጨማሪ ስነ ስርዓትና ቅድመ ሁኔታ ለማስፈጸም የሚያስችላትን ሰነድ ለማጽደቅ እየተዘጋጀች ነው። የኒውዮርክ ኮንቬንሽን የተሰኘውን ይህንን ሰነድ ለመቀበል የሚኒስትሮች ምክር ቤት የወሰነ ሲሆን ገዥነቱን ለማጽደቅ ደግሞ የሕዝብ ተወካዮች ምክር ቤት ቀጠሮ ይዞለታል። ለመሆኑ የሰነዱ ዓላማ ምንድን ነው? ኢትዮጵያ ሰነዱን በመፈረሟ የምትጠቀማቸውና የምትጎዳባቸው ጎኖችስ አሉ ወይ? ለዚህ ጥያቄዎች አንስተን ከባህር ዳር ዩኒቨርሲቲ የግብርና የኢንቨስትመንት ህግ መምህር ምስጋናው ጋሻው ጋር ቆይታ አድርገናል። አቶ ምስጋናው የሰነዱን ምንነትና ይዘት በማስረዳት ይጀምራሉ።
እሺ፣ አመሰግናለሁ። እንግዲህ የተባበሩት መንግስታት ድርጅት ዓለም አቀፍ የቃል ኪዳን ሰነድ ነው ይሄ ሰነድ። በውጭ ሀገር የተሰጡ የግልግል ዳኝን በሀገር ውስጥ ያለ ተጨማሪ ስነ ስርዓትና ቅድመ ሁኔታ ለማስፈጸም እንደ አውሮፓውያን አቆጣጠር በ1958 ዓመተ ምህረት ጁን 7 ወደ ስራ የገባ ዓለም አቀፍ ቃል ኪዳን ሰነድ ነው። ይሄ ዓለም አቀፍ የቃል ኪዳን ሰነድ በዋናነት ዋና ዓላማው የግልግል ዳኝነትን ማበረታታት ነው። እንደምናውቀው የግልግል ዳኝነት ከመደበኛው የፍርድ ቤት ሂደት የተሻለ የተከራካሪ ወገኖችን ወጪና ጊዜ የሚቆጥብ ለተከራካሪ ወገኖችን ሰፋ ያለ ነፃነትና ባለቤት ነት የሚሰጥ ስርዓት ስለሆነ ዓለም አቀፍ የቢዝነስ እና የኢንቨስትመንት ሰዎች ይሄድ ይፈልጉታል። ስለዚህ የተባበሩት መንግስታት ድርጅት የዓለም ኢኮኖሚን ለማሻሻል ንግድና ኢንቨስትመንትን ለማበረታታት ነው ይሄን ዓለም አቀፍ የቃል ኪዳን ሰነድ ወደ ስራ እንዲገባ ያደረገው።
ይሄንን ስምምነት እስካሁን ድረስ ካልፈረሙ ሀገራት መካከል ኢትዮጵያ አንዷ ነበረች። በቅርቡ ግን እንድትፈርም የሚኒስትሮች ምክር ቤት ለተወካዮች ምክር ቤት ይሄንን ሰነድ መርቶታል። ኢትዮጵያ ይሄንን በመፈረሟ የምታገኘው ጥቅም ምንድን ነው?
በጣም ጥሩ። እንግዲህ እንደሚታወቀው ዓለም አቀፍ እንደዚህ አይነት ዓለም አቀፍ የቃል ኪዳን ሰነዶችን አስፈጻሚው አካል የካውንስል ኦፍ ሚኒስተርስ የምንለው ማለት ነው እሱ ፈርሞ ነው ለተወካዮች ምክር ቤት እንዲጸድቅ የሚልከው። ካሁን ድረስ ኢትዮጵያ ለምን አልፈረመችም የሚለው በራሱ በጣም ግልጽ ያልሆነ ነገር ነው። ምክንያቱም ከ1958 ጀምሮ በርካታ ሀገራት 160 ሀገራት በላይ ይህን ስምምነት ፈርመውታል። የኢትዮጵያና ዋና ዋና የንግድና የኢንቨስትመንት አጋሮች ጨምሮ ማለት ነው። ነገር ግን ኢትዮጵያ እስካሁን ድረስ በግልጽ በማይታወቅ ምክንያት ሳትፈርም ቆይታለች። ይህ ማለት ኢትዮጵያ በውጭ ሀገር የተሰጠ የግልግል ወይም የሽምግልና ዳኝነት እንዳታስፈጽም ማለት አይደለም። በፊታብሔር ስነ ስርዓት ህግ አንቀጽ 461 መሰረት ወደ 6 የሚሆኑ ቅድመ ሁኔታዎች አሉ። ለምሳሌ ውሳኔ የተሰጠበት ሀገር የኢትዮጵያን ፍርድ የሚያስፈጽም ከሆነ፣ ይሄ ሪስፕሮሲቲ የምንለው ግልግሉ የስነ ስርዓት ህግን ተከትሎ የተወሰነ ከሆነ፣ የግልግል ዳኞችን ለመምረጥ ተከራካሪ ወገኖች እኩል እድል አግኝተው ከነበረ፣ ዳኝነት ጉባኤው ህግ በሚፈቅደው መሰረት የተቋቋመ ከሆነ፣ ብይን የተሰጠበት ጉዳይ በግልግል ሊታይ የሚችል ከሆነ እና ብይኑ በኢትዮጵያ ህግ መሰረት መፈጸም የሚችል ከሆነ የሚሉትን ቅድመ ሁኔታዎች ሲያሟላ ከ456 እስከ 460 በተቀመጡት ስነ ስርዓቱ መሰረት ማለትም ማመልከቻ ቀርቦበት ተከራካሪ ወገኖች ቀርበው ሙግት አድርገውበት የሚፈጸም ነው የሚሆነው። እነዚህን ቀድሞ ሁኔታዎችና ስነ ስርዓቶች ስናይ በኒውዮርክ ኮንቬንሽን ወይም በኒውዮርክ ስምምነት ከተቀመጡት ቀድሞ ሁኔታዎች ጋር በአብዛኛው የሚመሳሰሉ ናቸው። ከነዚህ ቀድሞ ሁኔታዎች የኒውዮርክ ስምምነት አሁን የሚጸድቀው ማለት ነው ስምምነት የሚያስቀረው በዋናነት ይሄን ሪስፕሮሲቲ የምንለውን ወይም ደግሞ ውሳኔው የተሰጠበት ሀገር የኢትዮጵያን ፍርድ የሚያስፈጽም ከሆነ የሚለውን ቀድሞ ሁኔታ ብቻ ነው። እና የተወካዮች ምክር ቤትም ይሁንታ የሚሰጠው ከሆነ በዋናነት ቅድም እንዳልኩት የዓለም ዋና ዋና ኢኮኖሚዎች የፈረሙት የተስማሙበት ስምምነት ነው። የኢትዮጵያን የዋና ዋና የንግድ አጋሮች እና የቀጥተኛ ኢንቨስትመንት ምንጮች ጨምሮ ማለት ነው። ስለዚህ የብዙ የቢዝነስ እና የኢንቨስትመንት ሰዎችን ዓለም አቀፍ የኢንቨስትመንት እና የቢዝነስ ሰዎችን እምነት የሚገነባ ነው ብዬ አስባለሁ። ከዚህም በተጨማሪ እንደምናውቀው ኢትዮጵያ የዓለም የንግድ ድርጅት ለመቀላቀል እንቅስቃሴ እያደረገች መሆኑ ይታወቃል። ስለዚህ ለዛ የምታደርገውን እንቅስቃሴ የሚደግፍ ነው። ከኢኮኖሚው አንጻር ስናየውም የግልግል ዳኝነትን ማበረታታት እንዲሁም የግልግል ዳኝነት ብይኖችን ማስፈጸም የነጻ ገበያ ስርዓትን የመገንባት ለንግድና ለኢንቨስትመንት የተመቸች ሀገር የማድረግ አካል ተደርጎ ሊወሰድ ይችላል። ይሄንን ስምምነት ሀገሪቱ ከፈረመችና ካጸደቀች ግን በርካታ የአርቢትሬሽን ወይም የግልግል ዳኝነት ችሎቶች ኢትዮጵያ ውስጥ ሊካሄዱ ይችላሉ። ይሄ ደግሞ ኢትዮጵያ ውስጥ ላሉ የህግ ባለሙያዎች ስፔሲፊክ ለሆኑ ሙያዎች ኮንስትራክሽን ዘርፍ ላይ እንደ ቢዝነስ ዘርፍ ላይ ላሉ ባለሙያዎች ተጨማሪ የስራ እድል ይፈጥራል ብዬ አስባለሁ። ከህግ ባለሙያዎች በተጨማሪ
ኢትዮጵያ ይህንን ሰነድ በመፈረሟ ምክንያት በኢትዮጵያና በኢትዮጵያ ላይ የሚመጣ የጎንዮሽ ጫናስ አለ ወይ? ወይም ይህንን ሰነድ ኢትዮጵያ በምትፈርምበት ጊዜ ከግምት ውስጥ ማስገባት ያለባት ጉዳዮችስ አሉ ወይ?
አዎ ይኖራሉ። ምክንያቱም እነዚህ ዓለም አቀፍ የግልግል ዳኝነት ክርክሮች ላይ አቅም እንዲሁም በዓለም ያለን ተደማጭነት ወሳኝ ቦታ ይኖረዋል። ስለዚህ ከአሁኑ የህግ ባለሙያዎችን የማዘጋጀት ወይም ለዚህ ለግልግል ዳኝነት ምቹ ሁኔታዎችን መፍጠር ይገባል ብዬ አስባለሁ። በተለይም አሁን ላይ የግልግል ዳኝነት በራሱ ቢዝነስ ነው፣ በራሱ ምንዛሬ ሊያመጣ የሚችል ጉዳይ ነው። ስለዚህ በአንድ በኩል በሀገር ውስጥ ለግልግል ዳኝነት የሚመች ሁኔታ መፍጠር፣ ህጎችን ማሻሻል ያስፈልጋል። ኢትዮጵያ በውጭ ሀገር የተሰጡ የግልግል ዳኝነት ብይኖችን አስፈጸመች ማለት ኢትዮጵያ ውስጥም የሚደረጉ ወይም የሚሰጡ የግልግል ዳኝነት ብይኖች በበርካታ ሀገራት ተፈጻሚ ይሆናሉ ማለት ነው። ስለዚህ ኢትዮጵያ ውስጥ በርካታ የግልግል ዳኝነት ችሎቶች ይኖራሉ። ለነዛ ምቹ ሁኔታን መፍጠር ያስፈልጋል። ነገር ግን ኢትዮጵያ በዋናነት ይህን በውጭ ሀገር የተሰጡ የግልግል ዳኝነቶች በዓለም አቀፍ የግልግል ዳኝነትን ይሁን እንዲሁም በሌላ ሀገር የተሰጠ ዳኝነትን ማስፈጸም ውስጥ ስለምትገባ በተለይ የኢትዮጵያውያን ነጋዴዎች፣ ኢትዮጵያውያን ኢንቨስተሮች በዓለም አቀፍ የግልግል ዳኝነት ላይ ሲቀርቡ በአግባቡ መከራከር ይጠበቅባቸዋል። በባለሙያ መወከል ይጠበቅባቸዋል። ስለዚህ እውቅና ሊያገኙ ይገባል። ምክንያቱም እነዚህ በውጭ ሀገር የተሰጡ የግልግል ዳኝነቶች ኢትዮጵያ ውስጥ የሚፈጸሙት ኢትዮጵያ ውስጥ ንብረት ስላለ ወይም ኢትዮጵያ ውስጥ ገቢ ስላላቸው ስለሆነ አንዳንድ ጊዜ ፍርዶች ቀጥታ ይፈጸማሉ ሲባል የእነዚህን አካላት መብት ቀጥታ የሚጎዱ በመሆኑ በዓለም አቀፍ ክርክሮች ላይ የሚከራከሩ የራሱ መንግስትን ጨምሮ ማለት ነው የኢትዮጵያን ነጋዴዎች ወይም ኢትዮጵያ ውስጥ ንብረት ያላቸው ሌሎች ኢንቨስተሮች እና የቢዝነሶች በአግባቡ መከራከር ይገባቸዋል ማለት ነው።
ከጋቢና ጋር ናችሁ። ከአሜሪካ ድምጽ ራዲዮም ነው ወደ እናንተ እየቀረበ ያለው። በመቀጠል ወደ አምቡና ቀናለን። ሶስት የአምቡ ከተማ ወጣቶች ያድኔ የደረቅ ቆሻሻ ማንሳት አገልግሎት የሚል ማህበር አቋቁሞ ውጤታማ እየሆኑ መሆናቸውን ይናገራሉ። ናኩር መልካ
ስሜ ታምራት ደለለው ባላለው የምኖረው አምቦ ከተማ ውስጥ 02 ቀበሌ ውስጥ ነው የምኖረው። በአውቶ መካኒክ ነው የተመረኩት። አሁን የምሰራው ደረቅ ቆሻሻ በማንሳት አገልግሎት ላይ ነው።
እኔ ስሜ ሄኖክ ይባላል። አዋሳ ዩኒቨርሲቲ የኮምፒውተር ሳይንስ ምሩቅ ነኝ። አሁን ታምራት እንዳለው በደረቅ ቆሻሻ ማስወገጃ አገልግሎት እየሰጠ ነው በከተማው ውስጥ።
ጥሩ። ምን ያህል ደንበኞች አላችሁ በአሁኑ ሰዓት? የደንበኞቹ ሁኔታስ ምን ይመስላል? ስለ ቆሻሻ ግንዛቤ ያላችሁ ቆሻሻውን ስታነሱ ለእናንተ የሚያስፈልገውን ትብብር ያደርጋሉ?
አዎ፣ ያሉን ደንበኞች 500 ያህል ነው። እንግዲህ ከስር እየጨመርን እንሄዳለን።
ምን ያህል ጊዜ ነው የምታስከፍሏቸው?
እኛ በወር 30 ብር እናስከፍላለን። እኛ ደግሞ በየሳምንቱ ኤደን ያለውን ቆሻሻ እናነሳለን።
ለምንድን ነው የምታነሳው?
እኛ በመኪና ነው ተከራይተን ነው አገልግሎት የምንሰጠው ማለት ነው። እና ደንበኞቻችንንም ያልናቸውን ሁሉ እየተገበሩ አሉ። እንግዲህ በሂደት ደግሞ መስተካከል ያለባቸው ነገሮች ደግሞ ያስተካክላሉ ብለን እንገምታለን።
ሄኖክ፣ እንዴት ነው ወደዚህ ስራ መግባት የቻልከው? ወደዚህ ስራ ስትገባስ ያጋጠሙ ተግዳሮቶች የሉም ወይ? ወደዚህ ስራ እንድትገቡ ያደረጋችሁ መሰረታዊ ነገርስ ምንድን ነው?
ወደዚህ ስራ ስንገባ አንደኛ ማንም ሰው ስራ ሲፈጠር ወይንም ስራ ዓለም ውስጥ ሲገባ ከችግር ነው የሚነሳው። ፕሮብሌም ለምንም ነገር መነሻ ስለሚሆን የኛው ችግር ስናይ በከተማችን ውስጥ ሰው ቆሻሻ ንጹህ መሆን ይፈልጋል፣ ከተማው እንዲነጻለት ይፈልጋል። ግን ቆሻሻውን የት እንደሚጥል ደግሞ አያውቅም። ለዚህ መንገድ ደግሞ ምን አስተብንኛ እነዚህ ሰዎች ችግራቸውን ብንቀርፍላቸው እኛም ተጠቃሚ እንሆናለን፣ ከተማችን ይጸዳል፣ ሰውም ያርፋል የሚል ሐሳብ ይዘን ከታምራት ጋር ብዙ ጊዜ እና ከብዙ ሰዎች ጋር ተወያየን። ከዛን ሶስት ሆነን ይሄን ስራ ለምን አንጀምርም ብለን ስንነሳ ዳለው መኪና ያስፈልገናል፣ ምክንያቱም ይጣልበት ቆሻሻ በጣም ሩቅ ነው። ያንን ስናስብ ከባድ ስለሚሆን መኪና ያስፈልጋል። መኪና እንደምንም ብለን ከሰው አገኘን። ያንን ከጀመርን በኋላ ወደ ሰዎች ሄድን። አሁን ከሐዋሳ ዩኒቨርሲቲ ተመርቄ እኔ ወደዚህ ስራ ስገባ ብዙዎች ኮሜንት ያነሳሉ። ለምን በተመረክበት አሰራም የሚሉ ሐሳብ ይነሳል። በዛ መስራትም በጣም ጥሩ ነው፣ ግን ሰው በጣም ውስጡ ባለው ነገርና ችግር እየፈታው ነው የሆነ በዚህ ከተማ ላይ አስተዋጽኦ እያደረኩ ነው የሚል ስሜት ሲስተማን ደግሞ የተሻለ ስለምንሰራ በዚህ ስራ ላይ እንድንሳተፍ በጣም ድፍረት ሆኖናል። ከዛን ይሄው እንዳየው በመኪና በጣም ቆሻሻ እየሰበሰብን እየሰራን ያለ ነው ማለት ነው።
ታምራት ቀደም ስናወራ ቆሻሻ የማንሳት ስራው ላይ እንድገባ ያደረገኝ አንድ ነገር አለ ብለህ ነበር። ምንድን ነው ያ ነገር?
ያ ነገር እንድንገባ ያደረገን ከአካባቢያችን ወይም ደግሞ ከቤተሰብ አንጻር ነው። ምንድን ነው እሱም? ቤት ውስጥ ቆሻሻ ከመከመሩ የተነሳ አንደኛ ለአልሆነ በሽታ ለተለያየ በሽታ እየተጋለጡ ባሉበት እሱንም የተሰበሰበውን ራሱ በሶስት ወር በአራት ወር የተሰበሰበውን ራሱ ለመጣል ራሱ አስቸጋሪ ነው። ሰውም አይገኝም። ሌላ ደግሞ ጋሪም ቢገኝ እንኳን ያ ጋሪ ኦቨር ሂሳብ ነው የሚጠይቀው። ጋሪውም ደግሞ ከኛ ቤት ወሰደ እንጂ የት እንደሚጣል ራሱ አይታወቅም። አንደኛ ከኛ ቤት ወስዶ ወይም ጓሯችን ሊጥል ይችላል፣ ወይም ደግሞ መንገድ ላይ ሊጥል ይችላል፣ ወይም ደግሞ እዚሁ ሰፈር ውስጥ ሊጥል ይችላል። ብዙ አይርቅም ማለት ነው። ከዚህ አንጻር ነው ለቤተሰብም ይሆናል ለኛም እንጠቀማለን ለከተማውም እንጠቀማለን በሚል አንጻር ነው የጀመረው።
ከጀመራችሁ አንድ ወር እንደሆነ ቀድማችሁ ነግራችሁኛልና እስካሁን ባለው ሂደት ምን አይነት ፈተናዎች አሉ? በሰ
ኢትዮጵያ ውስጥ ይሄንን ከመመለሴ በፊት ታምራት አሁን ባነሳው ሐሳብ ላይ በጣም ድፍረትና እንድንነሳሳ ያደረገ ፕራክቲካል ክርስቲያኒቲ የሚባል በጎ አድራጎት ቲም አለና በዛ ቲም ላይ ከተማን 3 ያስደተን ነበር። 3 ከተማን ስናጸዳ ህዝቡ ቆሻሻ ያመጣ ይጥልብናል አስፋልት ላይ ከቤቱ ያመጣ ሽንኩርት እናገኛለን አስፋልት ላይ እና በጣም ይሄ ቻሌንጅ ያደረገን አንደኛ ተማሪዎች ነን ተሰብስበን አንድ ላይ እናጸዳው ይሄኛው ሁሉ ምንድነው ምክንያት ሲባል ሰው ምን ጥልበት የለንም የሚል ምክንያት አነሳ ሲያነሳ ይሄንን አወርተንበት ነው ወደዚህ ስራ የገባነው። ልክ ስንገባ ደግሞ በጣም ተግዳሮት ያለብን ምንድነው ሰው ይደረቅ ቆሻሻና ፈሳሽ ቆሻሻ ስለሚበዛ አንደኛ ለጤናም ጥሩ አይደለም ሁለተኛ አሁን ግሎቦች ጓንቶች ምናምን ብዙ ያገኘን አሁን የተወሰነ ካልኩ ቲም ከፕራክቲካል ክርስቲያኒቲ ሰጥተውናል ግን አሁን እሱ ሲያልቅ ደግሞ እነሱም የላቸው ለዚህ መጠቀም ስለማንችል ግሎቦች ምናምን የሉንም እሱ ደግሞ ካልተጠቀምን ጤና ላይ ችግር አለው። ሌላኛው ደግሞ ተውን ሄደን በየቆሻሻው ስናነሳ ግንዛቤ ስለሌለው አንዳንዱ አልቀረባችሁም ብሎ የሚያለቅጥ ይኖራል ፈርታችሁ ሞታችኋል ነገ ታቆማላችሁ ይላል። ህዝቡ ላይ ማንፈርደው ከዚህ በፊት ይሄው መተናል ብለው ብር ያስከፈሉ የሚጠፉ ብዙ ሰዎች አሉ። ይሄንን ብዙ እምነት እንድናጣ እንኳን አድርጎናል። አሁን ራሱ 500 ደንበኞች ሲኖሩን በጣም ቻሌንጅ ነው ለኛ። ግን አሁን ሰው ሲያይ የለመደ እየመጣ ነው። ሌላኛው ደግሞ ስቲከር ለጥፈን ነው በር ላይ በራቸው ላይ ኖሩም እነሱ አልኖሩም ቆሻሻ ያነሳል ምን ይደው። አሁን ሌላው ቻሌንጃችን ምንድነው እንደዚህ መከፈል የማይፈልግ በራቸው ላይ ያስቀምጣል የሚከፍሉ ሰዎች ላይ በር ላይ ያኔ ከዛ ቤት እኛ ጋር ምንድነው ሁሌ ስናነሳ ድካም ነው የሚሆነው። ሰውም አንደኛ ከዚህ አይነት ስራ ቢቆጠብ በጣም መልካም ነው ቢተባበረን መልካም ነው ላለው።
አላማችሁ እስከ ምንድነው
ይሄ ቆሻሻውን ዝም ብሎ እዛ ሄዶ ከሚከማች ኮምፖስት ቢሆን አንደኛ ለአርሶ አደሩ ግብአት ለምን አንሆነ ሌላው ደግሞ ይሄ ላስኪቱ አለ አይላንዶች አሉ። ይሄ አይላንድ ደግሞ ሪሳይክል ወደ ማረግ ለሌላ አገልግሎት መስጠት እንዲሆን ማረግ ነው አላማችን ማለት ነው። ወደፊት በዚህ ቆሻሻ ራሱ ብዙ ነገር መስራት ይቻላል። እኛ ግባችን ዛሬ ሰብስበን የለት ሳይሆን ነገ ትልቅ ቦታ ለመድረስ ነው እዚሁ ከተማው ላይ ማለት ነው ብዙዎችን የሚያቀፍ አገልግሎት ለመስጠት።
ከእናንተ ምንድነው የሚማሩት ወጣቶች ሌሎች?
ከኛ ያው እንደምታዩ ሰው ትልቅ ነገር ከመጠበቁ የተነሳ ነው ትልቅ ደረጃ ማይደርሰው እና ትልቅ ማሰብ ጥሩ ነው ግን ከትንሽ ነው የሚጀመረው 10 ለመድረስ ከአንድ ተብሎ እንደሚጀመር ማለት ነው። እያንዳንዱ ሰው ያለውን በአከባቢው ያለውን ችግር አይቶ ያለውን የጎደለ ነገር አይቶ ቤቱ ጓደኞቹ ጋር እንደ ከተማ ቢያይ ብዙ አይነት የሥራ እድል እንዳለ ይታየናል። ለዚህ ሥራ ሳንነቅ ወደ ሥራ ብንሄድ ትልቅ ደረጃ እንደርሳለን። ያኔ ሁሉም ሰው ለሥራ ያለው አክብሮት በጣም ጥሩ ይሆናል ማለት ነው። ለዚህ ሁሉም ሥራ ባይነቅ መልካም ነው ወደ ሥራ ይባላል።
አወስታኝ አላማ ሥራ ደግሞ አለማናቅ ምን የትኛውም ስራ ይሁን ትንሽም ትልቅም ይሁን ባሬላ መሸከም ስትሮም መጥረግም መኪናም ማጠብም ለምን አይሆን ወጣቱ አመለካከቱ መቀየር አለበት። ወጣቶቻችን በተለይ ደግሞ ከዩኒቨርሲቲ ተመርቆ ማስተዋቂያ ማሳደድ ብቻ ሳይሆን እስቲ ምንድነው አከባቢ መስራት መፍጠር የሚችለው ነገር ብሎ ቢፈጥሩ መልካም ይመስለኛል።
ታምራትና ሄኖክ አባት እንደሆኑ ነው የሰማሁትና ስሙትን ይንገሩኝ በአሁኑ ሰዓት ልጆቹ በሚሰሩ ስራ ምን ያህል ደስተኛ ነው?
እሺ እኔ ደለለው ምን እከባላለሁ እነኚህ ልጆች ከልጅነታቸው ጀምሮ የኛ ምክር ሐሳብ ሁሉ እየተቀበሉ የሚሄዱ ናቸው። በተመስጣቸው ሰክሰስ ሆነው በዩኒቨርሲቲ ደረጃ በዲፕሎም ደረጃ የጨረሱ አሉ። ከጨረሱ በኋላ እንደምታው እንግዲህ ወዳው ድድሮ ስራ ማግኘት ትንሽ ስለሚከብድ ሁኔታዎችን አጥንተው የደረቅ ቆሻሻ ማልሳት ከቤተሰብ ጀምሮ ራእዩን አመጡ። ያዩ ላይ ዲስከስ አደረን እንደ ቤተሳ ከተለመደው ልምድ ወጣ ያለ ተሻለ ይሄን ስራ ጀምሮታል። ያው ስራውን በደስተኝነት ነው ጀመሩት። አንዳንድ ቻሌንጆች ቢኖሩም ይሄንን ያቀርባሉ ዲስከስ እናረጋለን። ዛሬ የገጠመንን ነገ ደግሞ ምፈታበት የሚሰሉ ያመቻቸን ስራውን እየቀጠሉ ነው አሉ ማለት ነው።
በጣም ነው ማመሰግነው መልካም እድልክናችሁ ማለት ፈልጋለሁ በርቱ።
ናኮሩን ለቀደመው ዘገባና መሰግናለን። በቀጣይ ካንድ የፎቶግራፍ ባለሙያ ጋር እንተዋወቃለን። የፎቶግራፍ ባለሙያው ዳዊት ጥበቡ ነው። ዳዊት ነዋሪነቱ በካናዳ ቶሮንቶ ነው። በቶሮንቶ ጎዳናዎች ላይ በሚዘዋወርበት ወቅት የሚያገኛቸውን ከተለያዩ የዓለም ክፍሎች የመጡ መንገደኞች እያናገረ ታሪካቸውን ከትቦ ከፎቶግራፍ ጋር በማቀዳጀት ጉዞ ስቶሪስ በመባል የሚታወቅ የፎቶ ድረገጽ ላይ ያሳያል። ከኤደን ገረመው ጋር አጭር ቆይታ ይኖራቸዋል።
ሳደግ ጠበቃ ሆናለሁ ነበር የሚለው ይያደገ ሲመጣ ግን ይሄ ህልሙ ተቀይሮ ወደ ስነ ጽሁፍና ፎቶግራፍ ጥበብ እንዳደላ ይናገራል። የጋዜጠኝነትና የኮሙኒኬሽን ትምህርት በሐዋሳ ዩኒቨርሲቲ በሚወስድበት ወቅት በትርፍ ጊዜው በፎቶ ቤት ተቀጥሮ ፎቶግራፍ ማንሳት የጀመረው የዛሬ እንግዳዬ ዳዊት ጥበቡ ተመርቆ ከዩኒቨርሲቲ ከወጣ በኋላም በጋዜጠኝነት እየሰራ የመጀመሪያ ካሜራውን ኒከን D 3200 በ8000 ብር ለመግዛት ጥቂት ወራት ገንዘብ አጠራቅሟል። ካሜራውን ያዘ ሰሞኑንም ሁሉን ነገር ያነሳ እንደነበር ያስታውሳል። በማህበራዊ ድረገጾች ላይ ያገኛቸው የፎቶግራፍ ወዳጆቹም ጋር በአካል እየተገናኙ በህብረት ፎቶግራፍ ማንሳታቸውና መተቻቸታቸው ለተሻለ ስራ እረድቶኛል ይላል።
ፌስቡክ እና እንደዚህ በሶሻል ሚዲያ የምንገናኝ ፎቶግራፈሮች እስበርስ እየተገናኘን ሙያችንን ለማሳደግ አብረን የምንሰራበት ነገር ተፈጠረና ያ በጣም ረድቶኛልና ምክንያት ነውና ወደ ደቡብ በመሄድ ሪፍት ቫሊ ሌኮችን በማንሳት እስከ አዋሳ ድረስ የፎቶግራፊክ ዲቪዥንም 2017 ላይ አዘጋጅተን ነበረ።
በዚህ የፎቶግራፍ ቡድን በኩል የተዋወቃት አንዲት ዝነኛ ኢትዮጵያዊት የፎቶግራፍ ባለሙያ የፎቶግራፍ ጥበብን በጥልቀት እንዲገነዘብ እንደረዳችውም ይናገራል።
ፎቶግራፍ ትምህርት ቤት አልገባሁም። በጣም ፎቶግራፊ የሳይ ላይ በጣም ተጽዕኖ ፈጣብኛለች የማም ነው። አይዳ ሙሉነ የምትባል ፎቶግራፈር አለች ኢትዮጵያ። ከእሷ ጋር በጣም ተቀራርበን ብዙ ነገሮችን አስተምራኛለች። እሷ ላሊበላ ጎንደር ሄደናል እና ስራዎቻችንን እንልክላታለን። መገሰጥ ነው የሚባለው ትገጽናለች። ጥሩ ከሰራን ጥሩ የሰራንበትን ምክንያት፣ ጥሩ ካልሆነ ደግሞ ጥሩ ያለበትን ምክንያት ትነግረናለች። በተዘዋዋሪ እየተማርን ነው ማለት ነው ጥሩ ፎቶግራፍ ምን ይሆናል የሚለውን ነገር። ከዛ ከእሷ ጋር እሷ ስትሰራ አብረናት እሷን እናግዛለን። አብረን በመዋላችን እና አብረን ብዙ ጊዜ በማሳለፋችን ብዙ ነገር እንድማር አድርጎኛል። ከዛ በተጨማሪ ደግሞ ዓለም አቀፍ ፎቶግራፈሮች ይመጡ እኛ ከነሱ ጋር እየሰራን ከነሱ በጣም ብዙ ነገሮች ተምረናል ማለት ነው። እና በዛ ነው እያደገ የመጣው።
ፎቶግራፍ ለማንሳት በሚጓዝባቸው የኢትዮጵያ ክፍሎች ውስጥ ታሪካቸው ያልተነገረላቸው ብዙ የቱሪዝም መዳረሻዎች ሊሆኑ የሚችሉ ቦታዎችን ያስተዋለው ዳዊት ጉዞ በሚል ርዕስ የዝዋይ ገዳማትን ታሪክ በፎቶ የመዘገብ ስራ ጀመረ።
እንደ ኢትዮጵያዊ በጣም ብዙ ታሪክ፣ በጣም ብዙ ቅርሶች፣ በጣም ብዙ ትውፊቶች ያሉ ህዝቦች ነን እና ያንን በደንብ ማውራትና ለዓለም ማሳወቅ እፈልጋለሁ። የጉዞ ፕሮጀክት የሚለው እና 2015 ላይ ዝዋይ ላይ አንደኛው ሀይቅ ላይ 5 ደሴቶች አሉ። ከ1162 ዓመት በፊት ሰው መኖር ይጀምር ነበር እዛ እና በዚህ ነው የምጀምረው። በቃ ይህ ነገር መታተም አለበት፣ ይሄ ቦታ በደንብ መታወቅ አለበት ጊዜ ወሰንኩኝ፣ የዛን ጊዜ ማለት ነው። ከዛ በኋላ በደንብ ተዘጋጅተን ወንድሜ ነበረ፣ እሱም ጋር አንድ ላይ ሄደን አነሳን። ሰዎች ኢንተርቪው ያደረግኩኝ እና ጉዞ 165 በሚል ጉዞ 165 የተባለበት ደግሞ ከአዲስ አበባ 165 ኪሎ ሜትር ስለሆነ 165 ኪሎ ሜትር ተጉዘን የምናገኘው ስራ በሚል ይህንን መጽሐፍ አዘጋጀው ማለት ነው። 80% ስለ ዝዋይ ያወራና ከዝዋይ ጀምሮ አብያሳ፣ ሳላ፣ ላንጋኖ፣ አዋሳ፣ አባያና ጫሙን ብሔራዊ ፓርኮችን እነሱን ፊቸር አድርጌያለሁ። ከ200 በላይ ፎቶዎች አሉት። ፈተና ነው ብዬ ማስበው የነበረው መጽሐፉን ማሳተም ነበረ።
ከባህልና ቱሪዝም ጋር አንድ ላይ በመሆን ለማሳተም ጥረት አድርጌያለሁኝ። ብዙ ገፍቼ ሄጄ ነበረ እና ከእነሱ ጋር ለመስራት አልተቻለም። የተለያዩ ምክንያቶች ይኖርታል። ብቻ ያው ድጋፍ አልሰጡኝም እና በራሴ ነው መጽሐፉን ያሳተም። ሰራራቸው በጣም መስተካከል አለበት ለወደፊቱ ማለት ነው።
ከመጽሐፉ ህትመት በኋላም በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ስር በመሆን መጽሐፉን በፓሪስ አሳይቶና ለጥናትና ለምርምር እንዲሆን ማበርከቱን ነግሮኛል። በአሜሪካን ሀገር በዋሽንግተን ዲሲ ኮንግረስ ላይብረሪም እንዲሁ በስጦታ መጽሐፉን አበርክቷል። በግሪክ ሀገርም ስራዎቹን በብላንኮ ጋለሪ በተደጋጋሚ አሳይቷል። በስደት ህይወቱን በካናዳ ከጀመረ በኋላ ብቸኝነቱን በካሜራ በኩል እንዳሸነፈ የሚናገረው ዳዊት በቶሮንቶ ጎዳናዎች ላይ ወደ ስራ ሲሄድና ሲመለስ የሚያገኛቸውን የልዩ ልዩ አገር ዜጎች እያስፈቀደ ታሪካቸውን እየጠየቀ ከፎቶግራፍ ጋር በማቀናጀት ጉዞ ስቶሪስ ብሎ ሰዎች ታሪካቸውን የሚያካፍሉበት መድረክ ከፍቷል።
ከድሮ ጀምሮ የምከተለው ሂማንስ ኦፍ ኒውዮርክ የሚል የፎቶግራፊ ፕሮጀክት ነበረ እና ሂማንስ ኦፍ ኒውዮርክ ምንድን ነው የሚያደርገው? የተለያዩ ሰዎች መንገድ ላይ እያቆመ ፎቶግራፋቸውን እያነሳ ከነዛ ሰዎች ዩኒክ የሆነ ታሪክ እያወጣ ይጽፋል እና ያንን ነገር ቶሮንቶ ላይ ለምንድን ነው የማልሰራው? የጉዞ ታሪኮች ጉዞ ስቶሪስ የሚለው ነገር ላይ ወሰንኩኝ እና ያው ሁልጊዜ ካሜራ አለኝ እጄ ላይ ሰው እንደዚ አይነት ስራዎችን መስራት ጀመርኩኝ። ከዛ አንድ እየተባለ ሁለት ከብዙ ሀገር ሰው ለመጎብኘትም ለመኖርም የሚመጣበት ሀገር ስለ
ከቤተሰብ ርቄ ነው የምኖረው እና በየቀኑ ይህን ነገር ማድረጌ ለእኔ ራሱ ሁልጊዜም ቢሆን የምሰራው ነገር አለ። ሁልጊዜም ቢሆን ያ ሰው ለእኔ የሚያስተምረኝ ነገር ይኖራል። ከዛ ከሚነግረኝ ሰው ታሪክ ማለት በ2019 በቃ ይህን ነገር ማድረግ አለብኝ ብዬ አቀድኩኝ። ከዛ ጊዜ ጀምሮ 200 የሚደርሱ ፎቶዎችን ሼር አድርጌያለሁ። ከእያንዳንዱ ታሪክ በጣም ከሁሉም የምትማሪው ብዙ ነገር ይኖራል። እንደ ውጣ ውረዳችን እና ውስጣችን እንዳለው ነገር ትምህርቱም ይለያያል።
ለወደፊት የጉዞ ስቶሪስን ገጽ የማዳበርና እንዲሁም የኢትዮጵያ የቱሪዝም መዳረሻዎችን በፎቶግራፍ ያስደገፉ በመጽሐፍ በማሳተም ለዓለም የማስተዋወቅ እቅድ ያለው የፎቶግራፍ ባለሙያው ዳዊት በቅርቡ የሚወጣ በሰሜን ኢትዮጵያ ውስጥ ካሉት የቱሪዝም መዳረሻዎች አንዱ ላይ ያተኮረ የጉዞ መጽሐፍ ለህትመት ለማብቃት እየሰራ መሆኑን ነግሮኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው።
ዛሬም አብራችሁን ስለነበራችሁ እጅግና አመሰግናለን አድማጮች። የነገ ሰው ይበላል። Come on, dinner.